የአሜሪካ ድምፅ ራዲዮ ጣቢያ ነው።
The Voice of America!
ኢትዮጵያ የWFP ኮሙኒኬሽንስ ኃላፊ ክሌር ኔቭል የተናገሩትን እናስቀድማለን።
We are at the moment aiming to reach over 500,000 people in Afar.
በአሁኑ ሰዓት በአፋር ከግማሽ ሚሊዮን በላይ ሰዎች፣ በአማራ ክልል ደግሞ ከ250,000 በላይ ሰዎችን ለመድረስ በማለም ጀምረናል።
አሁን በኢትዮጵያ የWFP የዓለም አቀፉ የምግብ ፕሮግራም የኮሙኒኬሽንስ ኃላፊ ክሌር ኔቭል ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ማኅበር ዛሬ አወጣ። ዝርዝሩን ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጳጉሜ 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ እንዲሁም ከፕሮግራም አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቶኒ፣ ከዋና አዘጋጇ ጽዮን ግርማ፣ ከዌብና ማኅበራዊ መገናኛዎቻችን አቀናባሪ አበባየው ገበያው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማቀርብላችሁ ደረጀ ደስታ ነኝ። ከ12 ሚሊዮን በላይ ኢትዮጵያውያንን ለመድረስና የአስቸኳይ ጊዜ እርዳታውንም በሚቀጥሉት 6 ወራት ለማስፋፋት ተጨማሪ 426 ሚሊዮን ዶላር ድጋፍ እንደሚያስፈልገው የዓለም የምግብ ፕሮግራም WFP አስታውቋል። ከ3500 ሜትሪክ ቶን በላይ ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ባለፈው እሁድ ትግራይ መግባታቸውንም በኢትዮጵያ የWFP የኮሙኒኬሽን ኃላፊ ክሌር ኔቭል ለአሜሪካ ድምፅ ተናግረዋል። ወደ ትግራይ ክልል እርዳታ ጭነው ከሄዱ ተሽከርካሪዎች ውስጥ 72 ከመቶዎቹ አልተመለሱም የሚሉ ሪፖርቶችንም ከአጋሮቻችን ጋር በመሆን እያጣራን ነው ብለዋል ኃላፊዋ። የኢትዮጵያ የሰላም ሚኒስትር ሙፍሪያት ካሚል ደግሞ ለጋዜጠኞች ሲናገሩ ያልተመለሱት መኪኖች ለጦርነት አገልግሎት አለመዋላቸውን ማረጋገጥ እንፈልጋለን ብለዋል። የWFP የኢትዮጵያ ቃል አቀባይ ለአሜሪካ ድምፅ አክለው እንዳሉት ድርጅቱ ከትግራይ በተጨማሪ በአማራና አፋር ክልሎች የሚገኙ እርዳታ ፈላጊ ሰዎችን በፍጥነት ለመድረስም እየተንቀሳቀሰ ነው። ዝርዝር ዘገባው በአብይ ርዕስ ይቀርባል። ደልታ የተሰኘው አዲስ የኮቪድ-19 ዝርያ በኢትዮጵያ መገኘቱን የጤና ሚኒስቴር አስታወቀ። ባለፈው ሳምንት ብቻ በተደረጉ ምርመራዎች ከ8000 በላይ ሰዎች በወረርሽኙ መያዛቸውን የጤና ሚኒስቴር ዶክተር ሊያ ታደሰ ገልጸዋል። መለስካቸው አማሃ ዝርዝር አለው።
የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ አዲሱ የኮቪድ-19 ዝርያ ዴልታ በኢትዮጵያ መገኘቱን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኢትዮጵያ ባለፉት ሳምንታት በወረርሽኙ የሚያዙና የሚሞቱ እንዲሁም የጽኑ ሕሙማን ቁጥር በጣም እያሻቀበ መሆኑን አስታውቀዋል። አዲሱ ዝርያ ሁሉንም የዕድሜ ክልል የሚያጠቃ መሆኑንና ለከባድ ሕመምና ሞት የሚዳርግ እንደሆነም እየተነገረ ነው። የሕመሙ ስቃይ በተለይ ባልተከተቡ ሰዎች ላይ የሚጸና መሆኑንም የጤና ባለሙያዎች ይናገራሉ። ዶክተር ሊያ ታደሰ አክለውም ዜጎች ክትባት በየጤና ተቋማቱ በመገኘት እንዲወስዱም አሳስበዋል። ይፋ የተደረጉ መረጃዎች እንደሚያመለክቱትም ባለፈው ሳምንት ብቻ 8300 ሰዎች በወረርሽኙ ሲያዙ እስካሁን በሀገሪቱ 313,000 ሰዎች በበሽታው ተይዘዋል። ከ4700 በላይ ሰዎች ደግሞ በወረርሽኙ ሳቢያ ሕይወታቸውን አጥተዋል። አሁን ባለው መረጃ መሰረት የኮቪድ ወረርሽኙ ምጣኔው ከ1 በመቶ ወደ 20 በመቶ ከፍ ብሏል። ባለፈው ሳምንት በኢትዮጵያ ውስጥ 118 ሰዎች በኮቪድ ምክንያት ሕይወታቸው አልፏል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ነሐሴ 25 ቀን 2013 ዓ.ም ባወጣው ጋዜጣዊ መግለጫ አዲሱ የዴልታ ቫይረስ በኢትዮጵያ ውስጥ መኖር አለመኖሩን ለማረጋገጥ የተለያዩ ሥራዎች እየተከናወኑ መሆኑን አስታውቆ በጥቂት ቀናት ውስጥ ውጤቱ ግልጽ እንደሚደረግም መግለጹ ይታወሳል። በዚሁ መግለጫ እንደተመለከተውም ቀደም ባሉት ሳምንታት በኮቪድ-19 የሚያዙ ሰዎች ሆነ የጽኑ ታማሚዎች ቁጥር እንዲሁም የሟቾች ቁጥር በእጅጉ እየጨመረ መሄዱን አስታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሱዳን አገር ውስጥ ጉዳይ ሚኒስቴር በኢትዮጵያ አየር መንገድ የመንገደኞች አውሮፕላን ወደ ሱዳን እንዲገቡ የተደረጉት የጦር መሳሪያዎች ህጋዊ ናቸው ሲል ትናንት ማምሻውን ለሮይተርስ የዜና ወኪል በሰጠው መግለጫ አስታወቀ። ቀደም ሲል ሱና የተሰኘው የሱዳን የአገር ውስጥ ዜና ወኪል እሁድ ዕለት ባወጣው ዘገባ ባለፈው ቅዳሜ የጦር መሳሪያዎቹ በአየር መንገዱ አማካይነት ወደ ካርቱም መግባታቸውን ጠቅሶ መሳሪያዎቹ የሱዳን መንግስት ሰላማዊ የሆነ ዲሞክራሲያዊ ሽግግርን እንዳያደርግ ለማደናቀፍ በህገ ወጥ መንገድ የገቡ ሊሆኑ እንደሚችሉ ጽፎ ነበር። ይህን ተከትሎም አየር መንገዱ በትላንትናው ዕለት በመሳሪያዎቹ ህጋዊነት ላይ ማስረጃ ያቀረበ ሲሆን ትላንት ማምሻውን የሱዳን የአገር ውስጥ ሚኒስቴር መሳሪያዎቹ ህጋዊ ናቸው ሲል ለሮይተርስ የዜና ወኪል አስታውቋል። ኤደን ገረመው የሮይተርስን ዘገባ እንደሚከተለው ታቀርበዋለች።
ትላንት ሰኞ የሱዳን የሀገር ውስጥ ሚኒስቴር ከሰባ በላይ በሚሆኑ ሳጥኖች ወደ ካርቱም የገቡትና የተያዙት መሳሪያዎች ህጋዊ የሆነ ፍቃድ ያለው የጦር መሳሪያ ሽያጭ ተቋም ንብረት መሆናቸውን አረጋግጧል። የሱዳን ባለስልጣናት መሳሪያዎቹ ከኢትዮጵያ በአየር ከገቡ በኋላ እንዲወረሱ ያደረጉ ሲሆን ሱና የተሰኘው የሀገሪቱ የዜና ወኪል መንግስትን ለመገልበጥ የታቀዱና አጠራጣሪ ናቸው ሲል ዘግቦ ነበር። በኢትዮጵያ አየር መንገድ የህዝብ መጓጓዣ አውሮፕላን የመጡት ሳጥኖች ከአደን መሳሪያ በተጨማሪም በጨለማ የሚያሳዩ አጉሊ መነጽሮችንም ይዘዋል። የሱዳን የሀገር ውስጥ ሚኒስቴር በሰባ ሳጥን የገባው ወደ 290 የሚሆን የአደን የጦር መሳሪያ ህጋዊ የጦር መሳሪያ ሽያጭ ፍቃድ ያለው ዋኤል ሻምስ ኤልዲን የተሰኘው ተቋም ንብረት መሆናቸውንም አረጋግጧል። የኢትዮጵያ አየር መንገድ በበኩሉ መሳሪያዎቹ ለአደን አገልግሎት የሚውሉና የተረጋገጠ የጉዞ ሰነድ ያላቸው መሆናቸውንም አስታውቋል። በኢትዮጵያና በሱዳን መንግስታት መካከል በሰሜን ኢትዮጵያ ትግራይ ክልል ያለውን ጦርነት እንዲሁም ኢትዮጵያ እያስገነባቸው ያለችው ግዙፉን የህዳሴ ግድብን ተከትሎ ውጥረት እየነገሰበት የመጣ ሲሆን ትግራይ ግጭትም በአስር ሺዎች የሚቆጠሩ ስደተኞች ወደ ምስራቅ ሱዳን እንዲሻገሩ አድርጓል። ይህም በሁለቱ ሀገራት ድንበር መካከል ባለው የእርሻ መሬት ላይም ወታደራዊ ግጭቶችን አጭሯል። በሮይተርስ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በጊኒ የተካሄደውን መፈንቅለ መንግስት የመሩት ኮሎኔል ማማዴ ደምቦዋ በአገሪቱ ብሔራዊ ቴሌቪዥን ቀርበው የአገሪቱን ሽግግር የሚመራ ብሔራዊ የአንድነት መንግስት እንደሚመሰርቱ ቃል ገቡ። ኮሎኔሉ ይህን የተናገሩት በመፈንቅለ መንግስቱ ሳቢያ ተዘግተው የነበሩት የአገሪቱ ዋና ከተማ ኮናክሪ ዋና ዋና ጎዳናዎች ከተከፈቱ በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አይዳ የሚል ስያሜ የተሰጠው ከፍተኛ የውሃና የአውሎ ንፋስ የቀላቀለው ወጀብ በዩናይትድ ስቴትስ ባስከተለው ከፍተኛ የጎርፍ አደጋ ምክንያት የደረሰውን ጉዳት ለመቃኘት ፕሬዚደንት ጆ ባይደን ትናንት ማክሰኞ ወደ ኒውዮርክና ኒው ጀርሲ ከተሞች ሄደዋል። ዝርዝር ዘገባውን ስምኝሽ የቆየ ታቀርበዋለች።
ባለፈው ሳምንት በደረሰው አውሎ ንፋስ የቀላቀለ ከፍተኛ ዝናብ ምክንያት ጉዳት ለደረሰባቸው የኒውዮርክና የኒውጀርሲ አካባቢዎች የገንዘብ ድጋፍ ለማድረግ ፕሬዝዳንት ጆ ባይደን ከፍተኛ የአደጋ መከላከያ አዋጅ አውጀዋል። እርዳታው በስድስት የኒውጀርሲና አምስት የኒውዮርክ ከተሞች የሚገኙና ከፍተኛ ዝናቡ ባስከተለው የወንዝ ሙላት፣ የውሃ መተላለፊያ ቱቦዎችና የመንገዶች በጎርፍ መጥለቅለቅ ምክንያት መኖሪያ ቤታቸውና ሱቆቻቸው ለተጎዱባቸው የንግድ ተቋማትና ግለሰቦች የሚሰጥ መሆኑ ታውቋል። አውሎ ንፋሱ በምስራቅ ዩናይትድ ስቴትስ የሚገኙ ስድስት ከተሞች ውስጥ የሚኖሩ 50 ሰዎችን የገደለ ሲሆን 27ቱ የኒው ጀርሲ፣ 13ቱ ደግሞ የኒውዮርክ ነዋሪዎች ናቸው። በደቡባዊ የሉዚያና ከተማ በደረሰው ከፍተኛ ጉዳትም አውሎ ንፋሱ ከተነሳበት የሜክሲኮ ድንበር 2100 ኪሎ ሜትር ርቀት ላይ የሚገኙ ቢያንስ 12 ሰዎችም ለህልፈት ተዳርገዋል። ከፍተኛ ህዝብ በሚኖርባቸው የኒውዮርክና ኒው ጀርሲ ከተሞች ውስጥ ህይወታቸው ያለፉት ሰዎች የሞቱት በመኖሪያ ቤታቸው ምድር ቤት ውስጥ ወይም በመኪናቸው ውስጥ እንዳሉ በጎርፍ በመዋጣቸው ነው። ጉዳት የደረሰባቸውን አካባቢዎች ተዘዋውረው የጎበኙት የኒው ጀርሲ አስተዳዳሪ ፊል መርፊ ፕሬዚዳንት ባይደን ያሳለፉት አዋጅ ሰዎች ተገቢውን የገንዘብ እርዳታ እንዲያገኙ ያግዛል ሲሉ ተናግረዋል። ገንዘቡ ለጊዜያዊ መጠለያና የመድህን ዋስትና ያልነበራቸውን ንብረቶች ለመጠገንም ያግዛል ብለዋል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትር ሎይድ ኦስተን ዛሬ በዶሃ ከካታር አቻዎቻቸው ጋር ተወያይተዋል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ከአፍጋኒስታን አሜሪካውያንና አፍጋኖችን ለማስወጣት በሚደረጉ ጥረቶችና በሌሎችም የክልሉ ጉዳዮች ተነጋግረዋል። ታሪካዊ በሆነው ከአገር የመውጣት ሂደት በአስር ሺዎች የሚቆጠሩ አፍጋኒስታናውያን ወደ ዩናይትድ ስቴትስ የገቡ ሲሆን በ20 ዓመቱ የዩናይትድ ስቴትስ የአፍጋኒስታን ቆይታ እንደየአገልግሎታቸው መጠን የቪዛ፣ የመጠለያ፣ የቅጥርና የጤና መድህን የመሳሰሉ ሽፋኖችን እንደሚያገኙ ተመልክቷል። ይህ በእንዲህ እንዳለ ዛሬ በአፍጋኒስታን ካቡል በተለያዩ ቦታዎች ለተቃውሞ የወጡ በርካታ ሰልፈኞችን ታሊባን ወደ አየር በመተኮስ የበተናቸው መሆኑን ታውቋል። ዝርዝር ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። እንደ አውሮፓ አቆጣጠር በ2001 የመስከረም 11ን የሽብርተኝነት ጥቃት በማቀድና በመተባበር ተሳትፈዋል በሚል በዩናይትድ ስቴትስ በተከሰሱ 5 ተጠርጣሪዎችን ክስ አስመልክቶ የሚደረገው ችሎት በኮቪድ-19 ወረርሽኝ ለአንድ ዓመት ተኩል መታየት ካቆመ በኋላ ዛሬ ማክሰኞ የቅድመ ፍርድ ሂደት ሐሳብን ማድመጥ ጀምሯል። አልቃይዳ ውስጥ ከፍተኛ ኃላፊነት የነበረው ካሊድ ሼክ መሐመድ እና ጥቃቱን በግንባር ቀደምትነት ያስተባበሩት ግብረአበሮቹ የዩናይትድ ስቴትስ የጦር ሰፈር በሆነው ጓንታናሞ ቤይ ከወታደራዊ ችሎት ይቀርባሉ። የተመሰረተባቸው ክስ ሰላማዊ ዜጎችን ማጥቃት፣ መግደል፣ አውሮፕላን መጥለፍና ሽብርተኝነት ሲሆን ጥፋተኛ ሆነው ከተገኙ እስከ ሞት በሚያደርስ ቅጣት ሊቀጡ ይችላሉ። በከሳሾችና በተከላካይ ጠበቆች መካከል ምን አይነት ማስረጃዎችን መጠቀም እንደሚገባ አለመግባባት መኖሩም ተመልክቷል። የምሽቱ ዜና ይሄው ነበር። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ማክሰኞ ጳጉሜ 2 2013 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ዕለቱ አብይ ርዕስ ከማቅናታችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
እንደውም ጭራሽ በገሳዙድት የዋጋነት ያመጣል። ምክንያቱም ከውጭ የሚመጣው እቃ አሁን በ9 ብር ሳይሆን ተባስቶ የሚሸጠው በ44 ብር በ45 ብር ተባስቶ የሚሸጠው ማለት ነው። ስለዚህ የነዚህ በእኔ ግምት በመንግስት እጅ ያለ የፖሊሲ ስህተት የምለው ይሄንን ብር ማርከስ ነው።
በአዲስ አበባ ዩኒቨርሲቲ የኢኮኖሚ ፕሮፌሰር አለማየሁ ገዳ ናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ሙሉን ዝግጅት እናቀርባለን። አድማጮች አሁን ወደ ዕለቱ አብይ ርዕስ። ከ12 ሚሊዮን በላይ ኢትዮጵያውያንን ለመድረስና የአስቸኳይ እርዳታውንም በሚቀጥሉ 6 ወራት ውስጥ ለማስፋፋት የተጨማሪ 426 ሚሊዮን ዶላር ድጋፍ እንደሚያስፈልገው የዓለም ምግብ ፕሮግራም WFP አስታወቀ። ከ3500 ሜትሪክ ቶን በላይ ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ባለፈው እሁድ ትግራይ መግባታቸውንም በኢትዮጵያ የWFP የኮሚኒኬሽን ኃላፊ ክሌር ኔቭል ለአሜሪካ ድምፅ ገልጠዋል። ወደ ትግራይ ክልል እርዳታ ጭነው ከሄዱ መኪናዎች ውስጥ 72 ከመቶቹ አልተመለሱም የሚሉ ሪፖርቶችንም ከአጋሮቻችን ጋር በመሆን እያጣራን ነው ብለዋል ኃላፊዋ። ያልተመለሱት መኪኖች ለጦርነት አገልግሎት አለመዋላቸውን ለማረጋገጥ እንፈልጋለንም ብለዋል የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ለጋዜጠኞች በሰጡት አስተያየት። የWFP የኢትዮጵያ ቃል አቀባይ ለአሜሪካ ድምፅ አክለው እንደገለጡት ድርጅቱ ከትግራይ በተጨማሪ በአማራ እና በአፋር ክልሎች የሚገኙ እርዳታ ፈላጊዎች በፍጥነት ለመድረስም እየተንቀሳቀሰ ነው። እስክንድር ፍሬው ተከታትሎታል።
የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ያወጣው መግለጫ በኢትዮጵያ ለሚያካሂደው ሰብአዊ እንቅስቃሴ ተጨማሪ የገንዘብ ድጋፍ እንደሚያስፈልገው ጥሪ ያቀረበበት ነው። ገንዘቡ የሚያስፈልገው በሚቀጥሉ 6 ወራት ያስቸኳይ ጊዜ የምግብ እርዳታ ምላሽ እንቅስቃሴውን ለማስፋፋት እንደዚሁም የምግብ ዋስትና መፍቴ ለመስጠት መሆኑን ማመልክቷል። በኢትዮጵያ የዓለም ምግብ ፕሮግራም ጽፈት ቤት ኮሙኒኬሽን ኃላፊ ክሌር ኔቭል የገንዘቡን አስፈላጊነት ለአሜሪካ ድምጽ አብራርተዋል።
ይህ ለመላው ኢትዮጵያ ነው። ምክንያቱም ኢትዮጵያ እንደምታውቀው በተራዘመ ድርቅ፣ በበረሃም በጣውረራ፣ በጎርፍ ስትጠቃ ቆይታለች። የገበያ መስተጓጎልና የዋጋ ንረትም እንደዚሁ። የኮሮና ቫይረስ ወረርሽኝም ይጠቀሳሉ። ሁሉም ደግሞ በቅርብ ጊዜው ግጭት ምክንያት እየተባባሰ መጣ። ስለዚህ ይህ በሚሊዮኖች የሚቆጠሩ ኢትዮጵያውያን የምግብ ዋስትና ላይ ተጽዕኖ አሳድሯል። እና WFP በዚህ ዓመት 12 ሚሊዮን ሰዎችን ለመድረስ የሞከረ ነው። ይህንን ለማድረግ እንድንችል ደግሞ ገንዘቡ ያስፈልገናል።
WFP በዛሬው መግለጫ በሰሜን ኢትዮጵያ የሚያካሂደውን የእርዳታ እንቅስቃሴ ያስፋፋ መሆኑን ማመልክቷል። በዚህ መሰረት ከትግራይ ክልል በተጨማሪ በአማራና በአፋር ክልሎች ለሚገኙ ተፈናቃዮችም ያስቸኳይ ጊዜ እርዳታ የማቅረብ እንቅስቃሴ መጀመሩን የጠቀሰው በኢትዮጵያ የድርጅቱ የኮሙኒኬሽን ኃላፊ ክሌር ኔቭል እንቅስቃሴው ያለበትን ደረጃ ያስረዳሉ።
በአሁኑ ሰዓት በአፋር ከግማሽ ሚሊዮን በላይ ሰዎች፣ በአማራ ክልል ደግሞ ከ250,000 በላይ ሰዎችን ለመድረስ በማለም ጀምረናል። ነገር ግን በአፋርና አማራ ክልሎች የበለጡ ሰዎችን ለመድረስ ዝግጁ ነን። አስፈላጊ ከሆነና ያንን ለማድረግ የሚያስችለንን ተጨማሪ ድጋፍ ካገኘን።
ትግራይን በተመለከተም በዚያ ያለውን የእርዳታ ፍላጎት ለማሟላት ከአጋሮቹ ጋር እየሰራ መሆኑን WFP አስተውቋል። በዚያ ያለው የእርዳታ ክምችት ተሟጦ እንደነበር የጠቀሰው ድርጅቱ በትናንትናው ዕለት ግን የተለያዩ አቅርቦቶችን የጫኑ ተሽከርካሪዎች መድረሳቸውን አስተውቋል። በኢትዮጵያ የድርጅቱ ቃል አቀባይ ክሌር ኔቭል እንዳሉትም 3500 ሜትሪክ ቶን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ትግራይ ደርሰዋል። እሳቸው እንዳሉት እርዳታ የጫኑ ተሽከርካሪዎች ትግራይ ሲደርሱ ከሁለት ሳምንታት በኋላ የመጀመሪያው ነው። ለዚህ ምክንያቱ የጸጥታ ችግር ነው ወይ ተብሎ የተጠየቁት ቃል አቀባዩ ተከታዩን ነው የመለሱት።
ምክንያቱም አንድ ብቻ አይደለም፣ የተወሳሰበና ተለዋዋጭ ሁኔታ ነው ያለው። በየቀኑ የሚለዋወጥ ድጋፍ ለሚያስፈልጋቸውና በግጭት ለተጎዱ ማህበረሰቦች አልፎ መድረስ የተወሳሰበ ነው። ስለዚህ ከአንድ ምክንያት ጋር ብቻ የተያያዘ አይደለም። ነገር ግን እነዚህ መኪናዎች በመድረሳቸው ደስተኞች ነን። ያ የሚቀጥለውን ዙር የምግብ ማከፋፈል ስራ በትግራይ እንድናከናውን ያስችለናል።
ወደ ትግራይ ክልል እርዳታ የማጓጓዙ ተግባር በተሳለጠ ሁኔታ የማይካሄደው በህወሓት ጠባጫሪነት ምክንያት ነው የሚለው የኢትዮጵያ መንግስት እያሳሰቡት ያሉ ሌሎች ጉዳዮች እንዳሉም እየገለጸ ነው። የሰላም ሚኒስትር ሙፈሪያት ካሚል ትናንት ለጋዜጠኞች እንዳሉት እርዳታ ጭነው ወደ ትግራይ ከገቡ መኪናዎች አብዛኛዎቹ እየተመለሱ አይደለም።
እኛ 72% የሚል ሐሳብ ነው ያለን። 72 በቁጥር ብቻ ሳይሆን 72% የሚሆኑ ተሽከርካሪዎች አልተመለሱም የሚል መረጃ ነው ያለን። መረጃዎቹን ለማጥራትና ለማጣጣም እየሰራን ነው ያለነው። ነገር ግን እርግጠኛ መሆን የሚቻለው በርካታ ያልተመለሱና እዛው ትግራይ ክልል ውስጥ የቀሩ መኪኖች እንዳሉ ግን በደንብ እናውቃለን ማለት ነው። እነዚህ መኪኖች ለሌላ አገልግሎት አለማዋላቸውን ተደጋጋሚ ማረጋገጫ እንዲሰጠንም እየጠየቅን ነው። ያንን ማረጋገጫ አላገኘንም ማለት ነው። ሞቢላይዜሽን ላይ እየተሳተፉ እንዳልሆነ ማረጋገጥ እንፈልጋለን። ለሰብአዊ አገልግሎት የተሰማሩ መኪኖች ሰብአዊ አገልግሎት ብቻ ነው መስጠት ያለባቸው። ቀንም አስቀምጠናል። ከ3-5 አንዱ ስምምነት ከ3-5 ባሉ ቀናት የገቡ ተሽከርካሪዎች አራክፎ መመለስ መቻል አለባቸው።
ስለ መኪናዎቹ አለመመለስና ስለ ምክንያቱ ያውቁ እንደሆነ የጠየኳቸው የWFP ቃል አቀባይ ክሌር ኔቭል ተከታዩን መልሰዋል።
We don't know what happened yet. We're investigating such reports of trucks.
ምን እንደተፈጠረ ገና አናውቅም። መኪኖቹ ከክልል እንዳይወጡ ተደርገዋል ወይም ተይዘዋል የሚሉ ሪፖርቶችን ከአጋሮቻችን ከኛ ጋር ውል ካላቸው ተባባሪዎቻችን ጋር በመሆን መኪናዎቹ መቼ እንደሚመለሱ ያጣራን ነው። የWFP መኪናዎች ግን ያለምንም መንቀፋት ወደ ሰመራ ተመልሰዋል። መኪናዎቹን ወደ ክልሉ ምግብ ለማድረስና ከዚያም ለመመለስ መጠቀማችንን እንቀጥላለን።
ወደ ትግራይ ክልል ገብተው አልተመለሱም የተባሉ የርዳታ መኪናዎችን በተመለከተ እስካሁን ከህዋት ወገን የተሰጠቀጠኛ ምላሽ የለም። የድጋፍ እንቅስቃሴውን ወደ ሌሎች ክልሎች ለማስፋፋት በሚያደርገው ጥረት እስካሁን በአፋር ክልል 50,000 ሰዎችን ማድረስ መቻሉን WFP አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከተያያዥ ርዕስ ጋር ያቆየናል። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው ሪፖርት አስታወቀ። መጠለያዎቹ የተጨናነቁ መሆናቸውን፣ ተፈናቃዮችም ለሌሎችም ከአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ ICRC አክሎ አሳስቧል።
በዛሬው የICRC ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሪትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸውን ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝና ከባድ መሆኑን ያለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ ኒኮላስ ፎን አርክስ ተናግረዋል።
ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖርበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ የበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው። ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን።
የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው ICRC በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል። የICRC የጤና አስተባባሪ አፓሎ ኪኖኪዬ ባራሳ ሁኔታውን እንዲህ ገልጹታል።
የጤና ተቋማቱ የተጨናነቁ በመጡ መጠን የሕክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው አጣዳፊ የቀዶ ሕክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል።
ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ በዓለም አቀፉ የቀይ መስቀል ኮሚቴ የአጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴዎችን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል ICRC ጠቁሟል። ይህ የዛሬው የኮሚቴው ሪፖርት አክሎ ከያዝነው ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከ100,000 በላይ ለሆኑ ተረጆች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብዓቶችን ማድረሱን ጠቅሷል። ትግራይ ውስጥ ለ18 ሆስፒታሎች ለ14,500 ታካሚዎች የጤና አገልግሎት ሰራተኞችና ቤተሰቦቻቸው የሚበቃ ዱቄት፣ ሽምብራና የምግብ ዘይት ማከፋፈሉን ICRC አሳውቋል። አማራ ክልል ውስጥ ለ13,000 ሆስፒታሎችና መለስተኛ ሆስፒታሎች 2,000 ቁስለኞችን ማከም የሚያስችል የግል መከላከያዎችን ተሽከርካሪ ወንበሮችን የህክምና መገልገያዎችንና ቁሳቁስ ማድረሱን አፋር ውስጥ ለዱብቲ ጠቅላላ ሆስፒታል ድጋፍ መስጠቱን የህክምና ግብአቶችና የመጀመሪያ ህክምና እርዳታ መስጫ ጥቅሎችን ለኢትዮጵያ ቀይ መስቀል ቅርንጫፍ መተካቱን የግል መከላከያዎችና ቃሬዛዎችን መስጠቱንም አብራርቷል። ትግራይ ውስጥ ለስሁልና ለሽራሮ ሆስፒታሎች እንዲሁም ለ14 የጤና ተቋማትና ማዕከላት የመሰረተ ልማት ጥገና ማድረጉንም ICRC ተናግሯል። ትግራይ ውስጥ የተጠፋፉ ሰዎችንና የቤተሰቦች አባላትን ለማገናኘት የስልክና የጽሑፍ መልእክቶች አገልግሎቶችን በመስጠት መርዳቱን ለ1.7 ሚሊዮን ሰው ደህንነቱ የተጠበቀ ውሃ እንዲደርስ ለማስቻል የውሃ ማከሚያ ኬሚካሎችን ማሰራጨቱንም አመልክቶ አማራና ትግራይ ክልሎች ውስጥ በተለያዩ አካባቢዎች የውሃ መሳቢያ ፓምፖችን መጠገኑንም አክሎ ገልጿል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ይሁንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ወደ ዓለም አቀፍ ርዕሶች ይወስደናል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስተን ዛሬ በዶሃ ካታር አቻዎቻቸው ጋር ተወያይተዋል። የዩናይት ስቴትሱ ከፍተኛ ባለሥልጣናት ከአፍጋኒስታን የአሜሪካውያንና አፍጋኒስታናውያንን ለማስወጣት በሚደረጉ ጥረቶች እንዲሁም በሌሎች የክልሉ ጉዳዮች ዙሪያ ለመወያየት ወደ ካታር ያደረጉትን ጉዞ አስመልክቶ ክሪስ ሃናና ሲድኒ ሴን ያጠናቀራቸውን ዘገባዎች ጨምቃ ቆንጅታየ ተከታዩን አሰናድታለች።
የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በካታሩ ጉብኝታቸው ወቅት በሰጡት ቃል ዓለም አቀፉ ማህበረሰብ ታሊባን ተገቢውን ሰነድ የያዘና ከአፍጋኒስታን ለመውጣት የሚፈልግ ማናቸውም ሰው እንዲወጣ እፈቅዳለሁ ብሎ ቃል ገብቷል። ዓለም አቀፉ ማህበረሰብ ይህንኑ ቃሉን እንዲያከብር የሚጠብቅበት መሆኑን አስታውሶታል ብለዋል። በአሁኑ ወቅት አፍጋኒስታን ውስጥ 100 የሚሆኑ የዩናይትድ ስቴትስ ዜጎች አሉ ተብሎ እንደሚታመንም ሚኒስትሩ ገልጸዋል። ቁጥሩ የአፍጋንም የአሜሪካም ዜግነት ያላቸውን እንደሚጨምር አክለው ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሁሉንም በቀጥታ እያገኘ እያነጋገረ መሆኑን ነው ብሊንከን የገለጹት። ለእያንዳንዳቸው ጉዳያቸውን የሚከታተልና ለመውጣት የሚፈልጉት መውጣት እንዲችሉ የሚያመቻች ተመድቦላቸዋል ብለዋል። ባለፉት 24 ሰዓታት ታሊባን ቃሉን ጠብቋል ያሉት የውጭ ጉዳይ ሚኒስትሩ 4 አባላት ያሉት አንድ ቤተሰብ ያለምንም እክል በየብስ ለመውጣት መቻሉን አመልክተዋል። አንድ ከፍተኛ የሚኒስቴር መስሪያ ቤቱ ባለስልጣን ትናንት በሰጡት ገለጻ ታሊባን ሰዎቹ ድንበር በማቋረጥ ላይ እንደነበሩ ያውቃል ብለው ነበር። በማናቸው ሀገር በኩል እንደወጡ ግን በውል አልገለጹትም። የውጭ ጉዳይ ሚኒስትር ብሊንከን ታሊባን አፍጋኒስታንን መቆጣጠሩን ተከትሎ የዩናይትድ ስቴትስ ዜጎችን እና ለጥቃት ተጋላጭ የሆኑ አፍጋኖችን እንዲሁም የሌሎች የውጭ ሀገር ተወላጆችን ለማስወጣት በተካሄደው ግዙፍ እንቅስቃሴ የካታር ሕዝብ ስላደረገው አስተዋጽኦ ጥልቅ ምስጋናችንን እናቀርባለን ብለዋል። በዶሃ በኩል ላለፉት 58 ሺህ ሰዎች በጉዟቸው ካታር የመጀመሪያ የሰላምና የእፎይታ ምድር እንደሆነችላቸው ብሊንከን አውስተዋል። ካታር በሀገሯ ለአሜሪካውያን፣ ለአፍጋናውያንና ለሌሎችም የበርካታ ሀገሮች ዜጎች ያደረገችው ውለታ ለረጅም ጊዜ ሲታወስ ይኖራል ሲሉም የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ስለ አፍጋኒስታን ሁናቴ እንዲሁም ስለ ንግድ፣ ስለ ጸረ ሽብርተኛ ዘመቻና ስለ ሰብአዊ ረድኤት ጉዳዮች ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን፣ ከካታሩ የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማንና የመከላከያ ሚኒስትሩ ካሊድ ቢን መሐመድ አልቲያ ጋር ካካሄዱት ውይይት በኋላ ለጋዜጠኞች በሰጡት ቃል ነው። የካታሩ የውጭ ጉዳይ ሚኒስትር ሲናገሩ የካቡል አውሮፕላን ጣቢያ የሰብአዊ ረድኤትና የንግድ በረራዎችን ለማስተናገድ እንዲችል የሚረዳ የቴክኒክ ባለሙያዎች ቡድን ወደዚያ አሰማርተናል ብለዋል። ታሊባን ካቡል መግባቱን ተከትሎ የአውሮፕላን ጣቢያው ለበርካታ ቀናት የትርምስ አምባ ሆኖ እንደነበረ የሚዘነጋ አይደለም። የዩናይትድ ስቴትስ የጦር ኃይል ከሀገሪቱ የሚወጡ ሰዎችን አሳፍረው የሚሄዱ አውሮፕላኖችን እንዲያስተናግድ ጣቢያውን ተቆጣጥሮት ቆይቷል። በኋላም ኢስላሚክ ስቴት ኮራሳን የተባለው ነውጠኛ ቡድን ባደረሰው ጥቃት 13 አሜሪካውያን ወታደሮችና 169 አፍጋኒስታናውያን ተገለዋል። የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው የተደረጉትን ጥረቶች በመከላከል ተናግረዋል። የዩናይትድ ስቴትስ የጦር ኃይል ከ20 ዓመታት በኋላ ከአፍጋኒስታን ሙሉ በሙሉ በወጣባቸው የመጨረሻ ቀናት ስለተፈጠሩት ክስተቶች ወደፊት ጥናት መካሄዱ አይቀርም ብለዋል ሚኒስትሩ። በአጭር ጊዜ ከካቡል አውሮፕላን ማረፊያ 125,000 ሰው ለማስወጣት የጦር ኃይላችን አባላት ባከናወኑት የጀግንነት ስራ ኮርቼባቸዋለሁ ያሉት ሚኒስትሩ ሙሉ በሙሉ ፍጹም የሆነ እንቅስቃሴ አይኖርም፣ ከዚህ የምንቀስመው ትምህርት ይኖራል ሲሉ አክለዋል። አስከትለውም ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ከዚያ አካባቢ የሚነሱ ስጋቶችን ለይቶ የሚያስፈልገውን እርምጃ ለመውሰድ አዳጋች እንደሚሆን ጥርጥር የለውም ነው ያሉት። ዩናይትድ ስቴትስ ከዚያች ሀገር በኩል የሚሰነዘር ጥቃት እንዳያቆጠቁጥ ለመከላከል የበቃ አቅም አላት ያሉት የመከላከያ ሚኒስትሩ ኦስተን በዚች ምድር በሚያስፈልገን ጊዜ ልንደርስ የማንችልበት ቅንጣት ቦታ የለም፣ ይህን ደግመን ደጋግመን አሳይተናል ብለዋል። የውጭ ጉዳይ ሚኒስትር ብሊንከን ከካታር ወደ ጀርመን በማምራት በራምሽታይን የዩናይትድ ስቴትስ የአየር ኃይል ጦር ሰፈር አሜሪካውያን ወታደሮችንና የአፍጋን ስደተኞችን ይጎበኛሉ። ነገ ረቡዕ ደግሞ ከጀርመኑ አቻቸው ሄይኮ ማስ ጋር ሆነው በአፍጋኒስታን ጉዳይ ላይ የሚነጋገር የ20 ሀገሮች የሚኒስትሮች ጉባኤ ይመራሉ። የመከላከያ ሚኒስትሩም የመካከለኛው ምስራቅ ጉብኝታቸው ባህሬን፣ ኩዌት እና ሳውዲ አረቢያን የሚያካትት መሆኑ ተገልጿል።
ቆንጅታየን ለዘገባው አመሰግናለሁ። አድማጮች፣ የዕለቱን አብይ ርዕስና የዜና ትንታኔ ርዕሶቹን አጠናቀን በዛሬው ዕለት አዲስ አበባ ላይ ወደ ተከናወነ አንድ ስነ ስርዓት እንውሰዳችሁ።
አንዱን አካል ፍቅር መለየት ገንትሎት አለው በግማሹ ደስታን ሐዘን ጥሎት በደስታ ሐዘን
ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለየው የአንጋፋው እውቅ ድምፃዊ አለማየሁ እሸቴ የቀብር ሥነ ሥርዓት በዛሬው ዕለት ተፈጽሟል። ከቀብር ሥነ ሥርዓቱ ቀደም ብሎ በመስቀል አደባባይ የሙያ አጋሮቹ፣ የመንግሥት ባለሥልጣናትና አድናቂዎቹ በተገኙበት የአስከሬን ሽኝት ሥነ ሥርዓት ተከናውኖ የቀብር ሥነ ሥርዓቱ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው የተፈጸመው። ኬኔዲ አባተ ተከታትሎታል።
በልብ ህመም ነሐሴ 27 ቀን 2013 ዓመተ ምህረት በ80 ዓመቱ በድንገት ከዚህ ዓለም በሞት የተለየው አርቲስት አለማየሁ እሸቴ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። ከቀብር ስነ ስርዓቱ ቀደም ብሎ የሙያ አጋሮቹ፣ የመንግስት ባለስልጣናትና የጥበብ አፍቃሪያን በተገኙበት በመስቀል አደባባይ የአስከሬን ሽኝት ስነ ስርዓት ተከናውኗል። በዚህ ዝግጅት ላይ ተገኝተው ንግግር ያደረጉት የሙያ አጋሮቹ እንዲሁም የመንግስት ባለስልጣናት አርቲስቱ በዘመን ተሻጋሪ ስራዎቹ ለሀገርና ለማህበረሰብ ስላበረከተው አስተዋጽኦ በማንሳት ተምሳሌትነቱን መስክረዋል። ባለቅኔና ጸሐፊ ተውኔት አያልነ ሙላቱ ለረጅም ጊዜ የሚያውቀውን ወዳጁ የነበረውን አርቲስት አለማየሁን በኢትዮጵያ የዘመናዊ ሙዚቃ ጀማሪ ሲል ይገልጸዋል።
አለማየሁ ብዙ ሰው እንደሚለው የዘመናዊ ሙዚቃ ፈጣሪ ነው፣ ምንም ጥያቄ የለውም። ዘመናዊነትን ወደ ኢትዮጵያ መጣ ቢባል ሐሰት አይደለም። ከዚህ ጋር ግን ለእናት ኢትዮጵያ የሚዘምር አብሯት የሚያለቅስም አብሯት የሚያንጎራጉርም እናቱን እህቱን ልጁም አድርጎ የሚያይ ትልቅ ቀስቃሽ አስተማሪ የሆኑ ስራዎችን የሰራ ሰው ነው። እናም አብሮን የቀረውን የዚህን ታላቅ ሙዚቀኛ ድምፅ ሙዚቃ ይዘን ዛሬ ነገም ከነገም ወዲያም አብሮን ስለሚኖር በዚህ እንድንጽናና እጠይቃለሁ።
የሽኝት ስነ ስርዓቱን ያዘጋጀው የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ አርቲስት አለማየሁን ሀገሩን በቅንነት በማገልገል ለሌሎች ትምህርት የሆነ የጥበብ ሰው እንደነበር መስክረዋል።
ዘመን ተሻጋሪ ስራ የሰራ ለሀገሩ በቅንነት ያገለገለ ለሀገሩ በትልቅ ፍቅር የተጋ በስራዎቹ ምክንያት ከመቃብር በላይ ሲዘከር ሲታወስ ይኖራል እንጂ አይሞትም። ዛሬ አለማየሁ እሸቴ አልሞተም፣ በስራዎቹ ምክንያት ሕያው ሆኖ ይኖራል። በአለማየሁ ህልፈተ ህይወት ብናዝንም ከሱ ህይወቱና በህይወቱ መካከል ከሰራቸው ስራዎች ብዙ መማር ይቻላል ለሙያ ባልደረቦችም ለሌሎች አገልጋዮችም።
አርቲስት አለማየሁ ከግማሽ ምዕት ዓመት በላይ በቆየው የሙዚቃ ህይወቱ በተለያዩ ዘርፎች ላይ ያተኮሩ ከ400 በላይ ሙዚቃዎችን ሰርቶ ለህዝብ አበርክቷል። ከሰራቸው ሙዚቃዎች አብዛኛው በራሱ የተደረሱ እንደሆኑም ይነገርለታል። ኢትዮጵያዊው ኤልቪስ ፕሪስሊ በመባል የሚታወቀው አርቲስት አለማየሁ እርሱን ጨምሮ ከ50 በላይ ድምጻውያን በተሳተፉበት ስለ ኢትዮጵያ የተሰኘ አልበም ላይ የመጨረሻ የጥበብ ድምጹን ቢያሳርፍም አልበሙ ታትሞ ለህዝብ ሲቀርብ ለመመልከት ግን አልታደለም። ከአባቱ አቶ ሸቴ አንዳርጌና ከእናቱ ወይዘሮ በላይነሽ ይሱፍ በ1933 ዓመተ ምህረት የተወለደው አርቲስት አለማየሁ በ80 ዓመቱ ይህችን ዓለም በሞት ተሰናብቷል። የአርቲስቱ የቀብር ስነ ስርዓትም ቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ በተገኙበት ዛሬ ጳጉሜ 2 ቀን 2013 ዓመተ ምህረት ከቀኑ 8 ሰዓት ላይ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ለወላጆቹ ብቸኛ ልጅ የነበረው አርቲስት አለማየሁ ሸቴ የአራት ወንድና የሶስት ሴት ልጆች አባት ሲሆን 6 የልጅ ልጆችን ማየቱንም ከህይወት ታሪኩ ለማወቅ ተችሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አንዱ አካል ፍቅር መለየት ገንትሎት አለው በግማሹ ደስታን ሀዘን ጥሎት በደስታ ሀዘን በሳቅ ፈንታ ልቅሶ የምርሮ ፍቅር በንባ ተለውሶ ማሪ ብዬሻለሁ ሞት ብሻለሁ ያስታቂ ያለህ እርዱኝ ነባካች ብቸኛዋን ፍቅሬ አምጡልኝ ዛችሁ ያጋጣሚ ነገር ወይ ቀረቦ ዶሎ ልቤ ከዳሽ እኮ በነዋ አይተታሎ ማሪ ብዬሻለሁ ሞት ብሻለሁ ሰው ሁሉ ስህተትን የማይሰራ የለም ያንድ ግን ጥፋቴ ማሪን ተገደለን በደሌን ረስተ ማርኮ በይ ፍቅሬ በናፍቆትን ስለት እንዳልኖር ታስሬ
ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለየውን የአንጋፋውን እውቅ ድምፃዊ አለማየሁ ሸቴ አሸኛኘት ስነ ስርዓት ነበር የተከታተል ነው። ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ። ልዩ ማሳሰቢያው የሳተላይት ስርጭት መስመር ለውጥ መልእክት ነው። የአሜሪካ ድምፅ ወደ ኢትዮሳት ተሸጋገረ። የአፍሪካ ቀንድ በራዲዮ በቴሌቪዥንና በየቴሌቪዥን ስርጭቶቻችንን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመጪው ሰኞ መስከረም 3 2014 ዓ.ም ጀምሮ ከመደበኛዎቹ የአጭር ሞገድና የሬዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። የቪኦኤ ጋቢና አሁንም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ቪሲ ዝባር ኤስአይዲ ለኢትዮጵያ ተመልካቾችና አድማጮቻችን 6230 ለሶማሊያ 6231 ለኬንያ 6232 አፍኔት ኤችዲ ቲቪ ኤምሲ ዳሽ 06 ተመልካቾቻችን 6229 ናቸው። ዝርዝር የስርጭት መስመሮችን መረጃዎቻችሁን ከዌብሳይቶቻችንና ከማህበራዊ ገጾቻችንም ላይ ታገኛላችሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭት ቀዳሚ ዝግጅት ነው የምናልፈው። ንግድና ምጣኔ ሀብት። በኢትዮጵያ የብር ዋጋ ማሽቆልቆልና የምንዛሪ ገበያ መናር መንግስት ሆን ብሎ የሚያደርገው ብርን የማርከስ ፖሊሲው ነው ይላሉ አንድ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ፕሮፌሰር አለማየሁ ገዳ። መንግስት እዚህ ውስጥ የገባበት ምክንያት ከዓለም አቀፍ የፋይናንስ ተቋማት ጋር የገባቸው ስምምነቶች በመኖሩ ነው ይላሉ። ጦርነቱም በኢኮኖሚው ላይ ስላመጣው ጫና ሲናገሩ እያንዳንዱን ጥይት ስትተኩስ ዶላር እንደምትኮስ ነው ያሉት። ደረጀ ደስታ ነጋግሯቸዋል፣ እንደሚከተለው ይቀርባል።
ፕሮፌሰር አለማየሁ ገዳ ጦርነቱም ሆነ ሌሎች ምክንያቶች በውጭ ምንዛሪውም ሆነ በኑሮ ውድነቱ ላይ የራሳቸው አስተዋጽኦ ቢኖራቸውም መሰረታዊው ችግር ግን የመንግስት ፖሊሲ ነው ይላሉ።
ይሄ እንግዲህ መንግስት ሆን ብሎ የሚያደርገው ነገር ነው። አያችን የነበረው 33 ቀስ በቀስ እያደረገ ወደ 44 አድርሶታል። ይህንን የሚያደርግበት ምክንያት እኔ እንደገባኝ ዓለም ባንክና ከዓለም አቀፍ ድርጅቶች በፊት የተስማማቸው ስምምነቶች ነበሩ። ይሄ ሀገር በቀል የሚባለውን ፖሊሲ ሲጀምር እነሱ ይሄ ነገር እንዲደረግ ይፈልጋሉ። ምክንያቱም እነሱ የሚከራከሩት ምንድን ነው? የእናንተ ብር የተጋነነ ዋጋ ነው ያለው በዶላር አንጻር ሲታይ፣ ይሄ ደግሞ ኤክስፖርተሮችን አያበረታታም። ስለዚህ ኤክስፖርተሮች እንዲበረታቱ በአንድ ዶላር የሚያገኙት ብር ብዙ መብዛት አለበት፣ ስለዚህ የቀነሳችሁ ነው የሚሉት። ሁለተኛ ደግሞ በጣም ከውጭ የምታስገቡት ነገር በጣም ብዙ ነው። ኢምፖርት የምታረጉት ብሩ የምታረክሱት ከውጭ ለሚገዙ ሰዎች ውድ ስለሚሆንባቸው ኢምፖርቱ ይቀንሳል። ስለዚህ ኢምፖርታችሁ ከቀነሰ፣ ወደ ውጭ ደግሞ የምልኩት ኤክስፖርታችሁ ከጨመረ የክፍያ ሚዛናችሁ ይሻሻላል። ስለዚህ ይህንን አድርጉ ብለው መክረዋቸዋል። ይህንን ካረጋችሁ ያው ብድር እንሰጣችኋለን፣ ድጋፍ እንሰጣችኋለን፣ እርዳታ እንሰጣችኋለን ብለው መክረዋቸዋል። በሱ መሰረት ነው የሚያደርጉ።
ይህ ስህተት ነው ይላሉ ፕሮፌሰር አለማየሁ። ለዚህም ሰሞኑን እየጨመረ ያለውን የወርቅ ዋጋ በመጥቀስ ነጥቦቻቸውን እንደሚከተለው ያቀርባሉ።
የእኔ ነጥብ ምንድን ነው? ይሄ ምክር ስህተት ነው ነው። አንደኛ የኢትዮጵያ ኤክስፖርት ችግር ዋጋ አይደለም፣ አቅርቦት ነው። አቅርቦቱ ላይ ያሉ ችግሮች መፍታት ነው እንጂ ዋጋ መፍትሄ አይሆንም። ለዚህ ደግሞ ቆንጆ ምሳሌ በቅርቡ እንደምናየው ወርቅ በጣም ጨምሯል። ወደ በአማካኝ ወደ 600 ሚሊየን ነው ቀደማ ደርሰን እንሸጥ ነበር በፊት ወደ 20 ሚሊዮን ወርዶ ነበር። አሁን ተመልሶ ወደ 600 ነ ይህን ከዋጋ ጋር ምንም አየ አቅርቦቱ ላይ ደረሰራ ስራ ነው የመጣው። ስለዚህ ዋጋ ምንም ለውጥ አያመጣበትም። ወደ ሀገር ውስጥ ደግሞ የምናስገባውን ኢምፖርቱን ብታየው 90% የሚሆነው በግድ የሚያስፈልጉን ነገር ለምሳሌ ለነዳጅ ብቻ ወደ 3 ቢሊዮን እናወጣለን። ወደ 3 ቢሊዮን ዶላር ማለት ከዛ የቀሩት ግብአት የሚሆኑ ናቸው ለፋብሪካ። የኛ ፋብሪካዎች እስከ 65% ግብአታቸው ከውጭ የሚመጣው በአማካይ አንዳንዶቹ እስከ 90 ሚደርስ። ከዛ ደግሞ የፋርማሲካዎች ከዛ ደግሞ ማዳበሪያ አለ፣ ከዛ የልጆች ምግብ ምናምን አለ። እነዚህ ስደምራቸው 90%። ስለዚህ ይሄ ኢምፖርት ነገር ዋጋ ብታስወድድበት መግዛትህ አይቀርም። እንደውም ጭራሽ ዋጋ ሳስወድድ የዋጋ ንረት ያመጣል። ምክንያቱም ከውጭ የሚመጣው እቃ አሁን በ9 ብር ሳይሆን ተባዝቶ የሚሸጠው በ44 ብር በ45 ብር ተባዝቶ የሚሸጠው ማለት ነው። ስለዚህ የነዚህ በእኔ ግምት በመንግስት እጅ ያለ የፖሊሲ ስህተት የምለው ይሄንን ብር ማርከስ ነው። በአመት ውስጥ ያረከሱ ያቀዱትንም ላያገኙ ኢምፖርቱንም ላያገኙ ኢምፖርቱን ላይቀንስ ኤክስፖርቱን ላይጨምር የጎንዮሽ ጉዳቱ ግን የዋጋ ንረት ነው። የዋጋ ንረቱ አሁን በጣም ከፍተኛ የምግብ ዋጋ ንረት ከ30 ገደማ ደርሷል። ደርሶ ያቀ ስለዚህ ይሄ ይመስለኛል ችግሩ ደረጃ በፖሊሲ ደረጃ።
እንግዲህ ሌሎች ይሄን አስመልክተው የጻፉ ወይ የሚወጡ ዘገባዎች ደግሞ የሚሉት ለምሳሌ ሰሞኑን ለዚህ ለምንዛሪው ለውጥ ምክንያት አንዳንዱ በባንኮች የበቂ መጠን የውጭ ምንዛሪ ማግኘት ባለመቻሉ ነው የሚሉት። ሌላኛው በአንዳንድ ባንኮች ላኪዎችና አስመጪዎች በደላሎችና በባንኮች አመራሮች ኮሚሽን ኤጀንት ዶላር መግዛትና መሸጥ በህገወጥ መንገድ እየተለመደ መምጣቱን፣ ጦርነቱንም በሰሜኑ አገሪቱ አካባቢ ያለውንም ጦርነት ያነሳሉ። ኮቪድም አለ እንግዲህ ከዚህ ጋር ተያይዞ የኮቪድ ወረርሽኝ። እነዚህንስ ምክንያቶች እንዴት ነው የሚያዩዋቸው? ከዚህ ጋር
ያንዳንድ ጥይት ስትተኩስ ያው ዶላር እንደመተኮስ ነው። ስለዚህ ምንም ጥያቄ የለው ጦርነት ተጽዕኖ አለው። አንድ ሁለተኛ ደግሞ እኔ ሌላ የሚታየኝ አሁን ያልካቸው እንደተጠበቁ ነው። ይሄ ባንክ ውስጥ ያለው ህገወጥ አሰራር ይድላል። እኔ ራሴ ኦብዘርቭ ያደረኳቸው አሉ እንደዚህ አይነት ነገሮች አሉ። ሶስተኛው ከዚህ የማይተናን ሰው ነው ስጋት ነው። ባለሀብቶች በተለይ ከጦርነቱን በተያያዘ አለመረጋጋት ሲኖር ብራቸው ማስወጣት ይፈልጋል። ከሀገር ውስጥ ብራቸውን ለማስወጣት ሲሄዱ አንዱ የሚጠቀሙት የህገወጥ የሆነ የገበያ ነገር ነው። ይሄም ሌላኛው ፋክተር ይመስለኛል። የኢኮኖሚ አለመረጋጋት፣ የፖለቲካው አለመረጋጋት ሰኪር ለመሆን ብርህን ለማውጣት ትፈልጋለ። ሶስተኛ ከአጥር ደግሞ ቢኖርም አልገረምም። ለምሳሌ አሁን ብሔራዊ ባንኩ ኃላፊ ወጥተው የተናገሩት ዋና አድርገው የተናገሩት እንደውም የኢኮኖሚ ሻጥር አለ የተያዙ ኔትወርክ አለን ብለዋል። እሱም ሌላኛው ፋክተር ይመስለኛል። የመጨረሻው ፋክተር ደግሞ ይሄ እኛ ኤክስፔክቴሽን የምንለው ግምታዊ ትንበያ በለው ምንድን ነው ይጨምራል እያለ ሰው ሁሉ ከጠበቀ እየጨመረ ይሄዳል። አሁን እኔ ለምሳሌ በቢስሙን ዕቃ ለመግዛት ወደ መርካቶ ሄጄ ነበር እና ለምሳሌ ቴሌቪዥን ለመግዛት ብትፈልግ ቴሌቪዥን የሚሸጡ ሰዎች ምን ይላሉ መሰለን መልሰን አሁን 65 ከገባ ህገወጡ ገበያ ላይ መልሰን በ65 ማን ማምጣት አንችልም በ70 ይሆናል የምናመጣው ብለው የ70ውን ነው እንደ ኮስታቸው አድርገው አሁን የሚሸጡ ማለት ነው። ስለዚህ ይሄ expectation ይጨምራል። ሰው አጠቃላይ ማክሮ ኢኮኖሚው ካልተረጋጋ ይሄ ይቀጥላል እና የዚህ ድምር ውጤት ምን እንደሚመስል የገንዘብ ግሽበት ወይም የዋጋ ንረት ነው። ስለዚህ አሁን ይሄ አሁን የተነጋገርነው በሙሉ ምን ያመጣል ነው የኑሮ ውድነት የዋጋ መናር ያመጣል። ዋጋ ሲንር ተመልሶ ብሩ እንደገና ይከፍታል። ስለዚህ የግድ ምንዛሬ ተመልሶ መከፈል አለበት ማለት ምን ማለት ነው? ለምሳሌ እኔ $1 ሰጥተኸኝ አንድ ከውጭ መጣ 29 ብር ሰጥሃለሁ፣ በ29 ብር በፊት ቁርስ ትበላ ነበር እንበል። አሁን ሁለተኛው ጋር ስትመጣ ያንን $1 ሰጥተኸኝ ሀያዘኝ ሰት ቁርስ አትበላ፣ ምክንያቱም ኑሮ ተወዷል። 60 ብር ሆነ ያ ቁርስ። ስለዚህ 60 ብር እንድሰጥ ነው የምትፈልገው ለአንዱ $1። ስለዚህ ምን ይሄ ምን ያመጣል? እኛ በኢኮኖሚክስ እንለዋለን ኢንፍሌሽን ዲቫሉዌሽን ስፓይራል ይባላል። ማለት የዋጋ ንረቱ የብር ያረክሳል፣ ብር መርከሱ ዋጋ ያንራል። ይሄ አዙሪት ውስጥ ገባለህ ማለት ነው። እሱም ደግሞ የመጨረሻው ሌላኛው ፋክተር ይመስል።
አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በድረገጻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀንና እንግዳውን ፕሮፌሰር አለማየሁ ገዳን እኔም አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ በትምህርት ላይ ያተኮረ ቅንብር ነው። ወደ መቀሌ ይወስድናል። በትግራይ ክልል ከአንድ ዓመትና 6 ወር በላይ ተቋርጦ የነበረው ትምህርት ይጀመራል ተብሏል። ትምህርት ለመጀመር ትምህርት ቤቶች ምዝገባ መጀመሩን በጉዳዩ ላይ ተማሪዎች ወላጆችና የመምህራን አስተያየት ጠይቆ ሙልጌታ ጽባህ ነው ተከታዩን ያደረሰን።
በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓ.ም መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተገባደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ ዓመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ ዓመት ትምህርት እንደሚጀመር የክልሉ ትምህርት ቢሮ ገልጿል። ፍስሐ ደስታ ዓለም ትምህርት ለመቀጠል እንደተመዘገበ ይናገራል። የ7ኛ ክፍል ተማሪ እንደሆነ የገለጸው ፍስሐ ትምህርት ሳይ ቋረጥ ቢቀጥል ኑሮ 9ኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምርት ይጀምራል መባሉ እንዳስደሰተው ነው የገለጸው።
ሻክ ፍሪል ማርኔራ ጦርነት ናብ ኮሮና ትምርት ስለል ተዋረጠ።
የ7ኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል።
መምህር ቢኒያም ተስፋዬ የተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደሞዝ ላለፉት 3 ወራት እንዳልተከፈላቸው ይገልጻሉ።
ተማሪዎችም በተለያየ ሁኔታ እየነገሩን ነው። ትምህርት መቼ ነው የሚጀመረው? እንማራለን ወይ ምናምን እያሉ እኛም በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀመር ነግረናቸዋል። እኛም ተዘጋጅተናል ለሚመጣ ሁሉ እኛ ደሞዝ አለ ምናምን አለ ሳንል በቃ ለመማር ማስተማር ዝግጁ ሆነናል።
በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን። ወይዘሮ አበበች አተክልት የተባሉ ወላጅ ደግሞ ሁለት ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳድሯል ብለዋል።
ስለ ጦርነቱም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ። ልጆችም ስለሆኑ የሚሰሙት ወሬዎች አሉ። እና ያንን ትራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያረጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ? ወይስ የሆነ ኦሪንቴሽን ተሰጥቶም ቢሆን ትምህርታቸውን እንዲቀጥሉ ነው እኛ የምንፈልገው? ነው እሱ አይነት ስጋቶች አሉ።
አሁን ትምህርት ይጀምራል መባሉም እንዳስደሰታቸው ነው የገለጹት። በመቀለ ኦሳነት አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይናለም ደጀኔ በአሁኑ ጊዜ ትምህርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸው እዛ ያሉ ተፈናቃዮች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምህርት ቤቱ ብዙ የጎደሉ የትምህርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት።
ይህ ሀሳብ ሲቀርብ ሁሉ ማስተማሪ በልብ ነው የተቀበለው። ምንም እንኳ ደሞዝ ባይከፈለንም በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችን እናስተምራለን እና ፍቃደኝነታቸው ደስ ነው የሚለው የአስተማሪዎቻችን። ወላጅ ትምህርት ቤት መጥተው እንዲህ ችግር አለብን፣ የትምህርት ማቴሪያሎች አሉ፣ እንደዚህ እጥረት አለን፣ ግን ቢሆንም በዚህ እጥረትም ትምህርት ለመጀመር አስበና ስንላቸው ወላጆች ሳይቀር የልጆቻችን ወንበር ሳይቀር አስይዘን እንልካለን እና በዚህ ችግር አይግባቸው፣ ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስነ ልቦናው የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀመራል ሲባል በልብ ነው።
ነሐሴ 25 2013 ዓ.ም ትምህርት የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
ሁሉታ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ቅንብር ደግሞ ከመቀሌ ወደ አዲስ አበባ ይመልሰናል። ህጻናት ልጅነታቸው በእውቀትና በንባብ እንዲዳብር ይበረታታል ሲል ይንደረደራል ተከታዩ ዘገባ። በልጅነታቸው በበቂ ሁኔታ እየተጫወቱ ህጻናትም ደስተኛና እድገታቸውም የተፋጠነ እንደሚሆን የጤና ባለሙያዎችን ዋቢ ያደርጋል። በተመሳሳይ በተለያዩ አደጋዎችና ህመሞች ሳቢያ ሆስፒታል ውስጥ የሚቆዩ ህጻናት የሆስፒታል ቆይታቸው ቀለል እንዲልላቸውና ህመማቸውንም እንዲረሱት ሆስፒታሎቹ በተለያዩ ማጫወቻዎችና የህጻናት መጻሕፍት ማደራጀት ተገቢ ነው እያሉ በቅዱስ ጳውሎስ ሆስፒታል የህክምና ትምህርታቸውን የሚከታተሉ ወጣቶች የሆስፒታሉን ህጻናት ክፍሎች በመጻሕፍት ለማደራጀት በማህበራዊ ሚዲያ ላይ ተንቀሳቅሰዋል ትለናለች ኤደን ገረመው ናት። ከአስተባባሪዎቹ አንዱ የሆነውን ተማሪ ሱራፌል ሙሳን አነጋግራ ተማሪ ሱራፌል ስለ እንቅስቃሴው አጀማመር ከሚያስረዳበት ነው የሚጀምረው ዝግጅቱ።
ሲጀመር እንደ ትልቅ ነገር ታስቦ አልነበረም። የተጀመረው አላማው የነበረው እኔ እና ጓደኞቼ ተነጋግረን ያሰብነው አዲስ አመት ህጻናቶቹ ሆስፒታል ውስጥ ታሞ ሲያሳልፉ ለምን ቀናቸውን የተሻለ እናደርግ እንደሚል ጳጉሜ 5ን ከእነሱ ጋር አብረን ለማክበር ነበር የታሰበው። ስለዚህ ምን እናርግ የሚባለው ሀሳብ ሲመጣ ለምንድነው መጽሐፍና ሰው መሰብሰብ ቻል ከሆነ ሰብስበን እንደ ጊፍት ከተሰጠናቸው በኋላ አብረናቸው ተረት ተረት አውርተንም ተጫውተንም አብረን ይዘን እንወጣ ነበር እና የታሰበው አጠር ያለች ትንሽ የፕሮግራም ለማዘጋጀት ነበረ። ግን ኦንላይን አድቮኬሲ ሲጀመር በጣም ካሰብነው በላይ በጣም ብዙ ሰዎች ማገዝ ፍቃደኛ እንደሆኑ ሲነግሩን ይሄ ነገር መሰለቅ የሚችል ከሆነ ለምን አናሳልቀውም የሚል ሀሳብ መጣ። አሁን ከዚህ በፊትም የታሰበ ሀሳብ ነበረ። አሁን የሚቻል ከሆነ ሰዎች ትንሽ ይከብዳል። ፐርማነንት ሊንክ ካልተሰጠ በስተቀር ለህጻናት አሻንጉሊት እየሰጡ ከዛ ሲወጡ መቀማት ትንሽ ያስቸግራል። ሶስቱን እንደ ጊስት ነው የምናደርገው። መጽሐፍ ግን እንደታየ ሁኔታ ታይቶ ስም አሁን ላለው ዙር ከሸለምን በኋላ አሁን እያሰብን ያለ ነው ሜቢ ህጻናት ክፍል ላይ ቢኖር። ምክንያቱም አላማው ምንድን ነው? እነዚህ ልጆች ሰር በሚቆዩበት ሰዓት ከቤት ወጥተው ነው የሚወጡት። ህጻናት ናቸው፣ ህመም ላይ ናቸው፣ እና ያቺ የህፃናት ይመስላቸውና ደስታቸው አጠፋሙ።
ይህንን ነገር ስትጀምሩት ስንት ሆናችሁ ነው የጀመራችሁት? እስካሁንስ ምን ያህል መጽሐፍና እቃዎች አሰባሰባችሁ?
ስንጀምር መጀመሪያ በቃ ሀሳቡ መጣልኝ። ከዛ በኋላ ሁለት ጓደኞቼን አናገርኳቸው። ሃይማኖት ግርማ የምትባል ልጅ አለች፣ አብራኝ አድቮካሲ ላይ ይሰራቻለች፣ እና የክፍል ተወካያች የነበረችውን አንድ ዳና የምትባል ልጅ አናገርኩ። ለሶስት ጀመር ነው መሳተፍ የሚፈልግ ተማሪ ያለው ስንል፣ አሁን አትሊስት ኦርጋናይዚንግ ኮሚቴ ላይ ብቻ 20 ሰው አለ፣ አብሮ ኦርጋናይዚንግ ያደረግ ተማሪ ማለት ነው። ከዚህ አሁን ምን ያህል እንደተሰበሰበ ኳንቲፋይ ለማድረግ ይከብዳል። ምክንያቱም በተለያዩ ካፍቴሪያዎች ነው ድሮፕ ኦፍ ሎኬሽን አድርገን ያለ ነው። ግን አትሊስት ከሆነ አኖኒመስ ከሆነ ሰው 50 መጽሐፍት ዶኔት እንደሚደረግ ቃል ተገብቶልናል። ሌላ ቦታዎች ላይም እየተሰባሰቡ ነው ያሉት። ቁጥሩን አይ ቲንክ ሐሙስ ሰብስበን ስንጨርስ ላሳውቅሽ እችላለሁ። መጨረሻ ላይ
የሆስፒታሉን እስቲ የህጻናቱ ክፍል አሁን ያለበትን ሁኔታ ንገረኝና በምን አይነት መልኩ ነው ይሄ መጽሐፎቹ መገዛታቸውስ ደግሞ ክፍሉ ስሜቱን የሚያሻሽለው?
አሁን ያለበት ሁኔታ በእውነቱ ከበፊቱ አመታት በጣም ይሻላል። ድሮ ትንሽ አስቸጋሪ ነበር። አሁን ግን አዲሱ ህንጻ ከተጠናቀቀ በኋላ አትሊስት አንድ ዋርድ አለ፣ ኤመርጀንሲም አለ። ስትገቡ የህጻናት ዋርድ እንደሆነ ያስታውቃል። አትሊስት ስዕሎቹ ምኖቹም ግን አይተን ጎልነዋል ብለን ያሰብነው ነገር ምንድን ነው፣ በቃ ለህጻናቶቹ የሚሆን ነገር የለውም። በእውነቱ ለኢትዮጵያ ውስጥ ትንሽ ስለሚያስቸግር ለአዳልትም እንደዚ አይነት ነገር የለውም። አሁን ሆስፒታሎች ከዚህ ስም የሆነ ኢኒሽቲቭ ነበር አልተሳካም እንጂ ለሆስፒታል ለምን ላይብራሪ አይኖርም የሚል ሀሳብ ነበረ። በሽተኙ በተኙበት ሰዓት መጽሐፍት የሚያገኝበት እሱ ትንሽ ስላልተሳካ ለጊዜ ጊዜ ተደርጎ ነበረ። ስቲል እየተሰራበት ያለ ነገር ነው። አሁን ግን ይሄኛው ለህጻናቶች ፐርማነንት የሚቀመጡ ነገሮችን የሚገኝ ከሆነ በየክፍሉ የሆነውን ያህል መጽሐፎች ወላጆችን ሊያነቡላቸው የሚችሉ ነው የሚሉ ህጻናትን ሆስፒታል ቆይታቸው ላይ በየህክምና ስርዓቱ 3-4 ቀንም እስከ ወርም እስከ 2 ወርም የሚተኙ ልጆች ይኖራሉ። እና አሁን ክረምት ነው። ከዛ ውጭ ባለፈ ግን ከትምህርትም ተዘናቅተው ነው የሚሆነው፣ ከትምህርት ቤት ርቀውም ነው የሚሆነው። ትምህርት የጀመሩ ልጆችም ያልጀመሩም ይኖራሉ። እና ለኮግኒቲቭ ዴቨሎፕመንትም ለሁሉም በተቻለ አቅም ያ ነገር ቢቀጥል ጥሩ ነው በሚል ነው። ግን ኦርጋናይዜሽን ተመሳሳይ ፕሮጀክቶች እንሰራ ነበረ እንደ ቅዱስ ጳውሎስ ተማሪዎች እና ለህጻናት የትምህርት ነገራቸው ላይ እንዳይቋረጥ በሚል ማለት ነው። ይሄኛው ነገር ተሳክቶ ይህን ካከበርን በኋላ ቀጥለንበትም ብዙ መጽሐፍት መሰብሰብ የሚቻል ከሆነ አላማው ግቢው ጋር ተነጋግረን የሆነ ሚኒ ላይብረሪ ነገር እንዲኖር ለማድረግ ነው። ፔዲያትሪክ ዋርድ ላይ ማለት ነው።
አሁን እንደነገርከኝ ማህበራዊ ሚዲያ ላይ ከወጣ በኋላ የበለጠ እንዳደገና እንደሰፋ ጫውተኛል እና ማህበራዊ ሚዲያው ምን አይነት ሚና አለው? ለእናንተም ስራ ይሁን እንደዚህ አይነት የበጎ ነገሮችን ለማስፋፋት?
ከዚህ በፊትም አንድ እንደዚህ አይነት ነገሮች ለማድረግ ለአንድ ሰው ይከብዳሉ እንጂ ለብዙ ሰው በጣም ቀላል ነገሮች ናቸው። ብዙ ሰዎች ደግሞ ዊሊንግ ናቸው ይህን ነገር ለማድረግ። ችግሩ ምንድን ነው? የሚያገናኝ ነገር ነው የሚጠፋው። ሊንክ የሚያደርግ ነገር ኃላፊነቱን ወስዶ የሚሰራ አካል ማለት። ስለዚህ ኃላፊነቱን ወስዶ የሚሰራ አካል ከየሁሉም ሰው ያለችውን ትንሽ ኮንትሪቢሽን ሰብስቤ አንድ ትልቅ ነገር መስራት የሚችል አካል ካለ አይ ቲንክ ህዝቡ በጣም ሞርዳን ካሰብ ነው ለመሳተፍ ና አሁን እኛ ለማድረግ እየሞከርን ያለ ነው እሱን ነው። እና ሶሻል ሚዲያውም ትልቅ ቤነፊት ይመስለኛል። አሁን ብዙ ሰዎችን ሊንክ ማድረግ ይችላል። እስካሁን እኛ በቴሌግራም፣ በፌስቡክ፣ በትዊተር ላይ ነው ካምፔን እያደረግን ያለ ነው። በእነዚህ ቦታዎች ላይ እንግዲህ መሄድ ይችላል፣ በቃ መስፋፋት ይችላል። እና እሱ ይመስለኛል እኛ አላማችን የነበረው መጀመሪያ አዲስ አበባ ውስጥ አሉ ሰዎች አትሊስት ሎኬሽኖች ላይ ድሮፕ ኦፍ ያደረጉ ብለን ነበር። ግን በጣም በግለሰብ ደረጃ የሚደውሉልን አሉ ከውጭ ሀገር ላ እንዴት ነው መተባበር የምንችለው እንዴት አድርገን ዶኔት ማድረግ እንችላለን የሚሉ ነገሮች ና አይ ቲንክ ይሄ ይመስለኛል ትልቁ ሮሊት።
በቅዱስ ጳውሎስ ሆስፒታል የሕክምና ትምህርት በመከታተል ላይ የሚገኘው ሱራፌል ሙሳን የሚሰሩትን የበጎ አድራጎት ስራ አስመልክቶም ለሰጠን ማብራሪያ እናመሰግናለን። አድማጮች ሙሉን እንዲሁም ከምስል ጋር የተያያዘውን መረጃ ከፌስቡክና ከዌብሳይታችን ላይ መከታተል ትችላላችሁ። አሁን ስርጭታችን መገባደዱ ነው። ወደ መጨረሻው የሚያዳርሰን አንድ ዜማን ጋብዛችሁ
ይያንチンደ ተባለ ገና የከሌለው አልረመዳለና ተጣጥቶ ለማደር የማይመቸው
አድማጮች ለምሽቱ የያዝነውን በዚሁ ማጠናቀቃችን ነው። አስተናገድኳችሁ አሉላ ከበደ፣ አቀናባሪ ብርሃን ኃይሉ፣ እንዲሁም ከቴክኒክ መሐንዲሱ ቶኒ ጋር በዚሁ እንሰናበታለን። ከታደለ ሮባ ተከታዩ ዜማ ጋር እስከ መጨረሻ እናቆያቸው የማይመቸው